voice of America. በትግራይ ክልል ባሁን ወቅት 4.5 ሚሊዮን ህዝብ አስቸኳይ እርዳታ እንደሚያስፈልገው የክልሉ ግዚያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። ቢሮ ኃላፊ አቶ አብርሃ ደስታ ለአሜሪካ ድምጽ እንደገለጹት በክልሉ ውስጥ 2.5 ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰህዮት ይያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በጉዳዩ ላይ እንዲሳተፉ እየተደረገ ነውም ሲሉ አክለዋል። ሙልጌታ አጽብሃ ከመቅለያ ያጠናቀረውን ዘገባ ጽዮን ግርማ በስልክ ተቀብለዋለች።
ሙልጌታ አጽብሃ እንደምናመሸ። በቀጥታ ዛሬ ወደ ያስከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን።
ጆን፣ በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው። በክልሉ ስላለ ሰብአዊ ቀውስና እንዲሁም እየተደረገ ስላለ ድጋፍ፣ ስላሉ እንቅፋቶች መፍትሄያቸውንም ነው ያነጋገርኳቸው። አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ የሆነ ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል በማለት ነው የተናገሩት። በዚህም ቢሮቸው ባደረገው ዳሰሳ 4.5 ሚሊዮን በላይ ህዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አብርሃ በትግርኛ ነበር ያናገርኳቸው። ትንሽ ድምጻቸውን እንስማ።
ትግራይ ተፈናቀቡ ወደ ወረቱ ተዘሪፉ ተውፊዱ ከቦት ተፈናቀቡ
እንግዲህ ሲሆን እሳቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል። አብዛኛውም ንብረቱ ተዘርፏል፣ ተወስዷል፣ ከቤት ንብረቱም ተፈናቅሏል። አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። የተደረገው ዳሰሳም 4.5 ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም 2.2 ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ያሉት አቶ አብርሃ ደስታ በንግግራቸው። ሌላ ከአቶ አብርሃ ደስታ ጋር ያነሳነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ፣ በማጓጓዝ ግን የጸጥታ ስጋት አለ በማለት ተናግሯል። አሽከርካሪዎች ይተጋሉ፣ መንግስታዊ መዋቅርም በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆን ነው የገለጹት። እሳቸውን ያሉት በትግርኛ
ሁሉ ነገር አፌክት ውስጥ ገበረና ብፍሪገሎ ትግራይ የተሰብ ያልቅ ነው
ይህንንም አቶ አብርሃ እየተናገሩት በጦርነቱ ሁሉም ነገር ስለተነካም ረሀብ ተከስቷል፣ በረሀብም ሰው እያለቀ ነው በማለት ነው የገለጹት። በእኛ በኩል እህል አለ፣ ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል፣ እሱም ፈርሷል፣ እርዳታ ወደ ህዝቡ እንዲደርስ አልቻለም፣ ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎት አለመታየት ነበረ። ለዚህ መፍትሄ በእጀባ የማድረስ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስሪያ ቤቶች ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ያነሱት ጉዳይ ወደ ክልሉ ምስራቃዊ ከላዊ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ህዝብ መድረሱ ገና አልተረጋገጠም ብለዋል። ለስንት ያህል ህዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ 50,000 በላይ ህዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለ10,000 ያህል ተፈናቃዮችም እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለ300,000 ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑ ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ከአቶ አብርሃ ደስታ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ በዓለም አቀፍ ተቋማት ቅሬታ እንዳለ ይገለጣል እና የዚህ ምክንያቱ ምንድን ነው ብዬ ጠይቄያቸው ነበር። ግሳቸውን እነሱ አቶ አብርሃ በዚህ ላይ ያነሱት እንዲያግዙን ነው የምንፈልገው። በተደጋጋሚ በመቀለ መጥተው እርዳታ ሲሰጡ በመቀለ ከተማ ብቻ አይደለም ሰው ያለው ወደ ሀዲግራት፣ አክሱም፣ ሽረ፣ አድዋ ሄዱ። እንላቸዋለን። እነሱም የጸጥታ ጉዳይ ያመጣሉ። የጸጥታ ችግር ስለሚሰጉ ታጅበው እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገብተው እንዲያግዙ ነው የምንፈልገው በማለት ነው ያነሱት። ለአቶ አብርሃ ያነሳሁት ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ ብያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግረዋል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ መጀመሩ ገልጠዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀለ አካባቢዎች በብዛት ህዝብ ስለተፈናቀለ በእነዚህ አካባቢዎች እርዳታ በመስጠትም የዞኑ ህዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሃ የጠየኳቸው በክልሉ ረሃብ እንደሌለና የሞተ ሰውን በረሃብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለን። በዚህ የእሳቸው መልስ ረሃብ በረሃብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በግሎ መከዳ ወረዳ 10 ሰው በአድዋ ደግሞ 3 ህጻናት እንደሞቱ ሪፖርት ደርሶናል በማለት ነው አቶ አብርሃ ደስታ የገለጹት።
ሙልጌታ፣ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሃ ደስታን ቃለ ምልልስ መሰረት አድርገ ላጠናቀርከው ሪፖርት እግዜር ይስጥልን። መልካም ምሽት።
እኔም አመሰግናለሁ። መልካም ምሽት።
በትግራይ ክልል በአሁኑ ወቅት አስቸኳይ እርዳታ ለሚያስፈልጋቸው ቁጥራቸው 2.5 ሚሊዮን ለሚደርስ ኢትዮጵያውያን እርዳታ ለማድረስ በቂ ዝግጅት ማድረጉን የአደጋ ስራ አመራር ኮሚሽን አስታወቀ። እስካሁን የደረሰው እርዳታ ግን ለ52% ያህሉ ብቻ መሆኑንና አስቸኳይ እርዳታው ለተረጂዎች እንዳይደርስ ለማሰናከል የሚንቀሳቀሱ ታጣቂ ኃይሎች በአንዳንድ ስፍራዎች መኖራቸውንም ኮሚሽነሩ ተናግረዋል። መለስካቸው አማ ዝርዝሩን ይዟል።
የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ዛሬ በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ በትግራይ ክልል በአሁኑ ጊዜ በተደረገው የዳሰሳ ጥናት 2.5 ሚሊዮን ዜጎች እርዳታ የሚጠብቁ መሆናቸውንና ለዚህም በቂ ዝግጅት እንዳለ ገልጸዋል። በክልሉ የተፈጠረውን ልዩ ሁኔታ ያገናዘበ በሚመስል በትግራይ ሰብአዊ ድጋፍንና መልሶ የማቋቋም ስራውን ለመምራት የሚያስችል በሰላም ሚኒስቴር የሚመራ የአስቸኳይ ጊዜ ምላሽ ማስተባበሪያ የሚኒስትሮች ኮሚቴ መቋቋሙን ኮሚሽነሩ አብራርተዋል። የድጋፍ አሰጣጥ ስራውን ተግባራዊ ለማድረግ በመቀሌ ከተማ የአስቸኳይ ጊዜ ምላሽ ማስተባበሪያ መቋቋሙን ያስታወሱት ኮሚሽነር ምትኩ ካሳ ማስተባበሪያው ከዓለም አቀፍ የድጋፍ ሰጪ ድርጅቶች እስከ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የተካተቱበት እንደሆነ አስረድተዋል። ድጋፉን ለማድረስ የሚያስችሉ ወደ 92 የሚጠጉ የምግብ ማሰራጫ ማዕከላት የተቋቋሙ መሆኑን የተናገሩት አቶ ምትኩ የሚሰጠው ድጋፍ ምንን መሰረት ያደረገ እንደሆነም ጭምር አብራርተዋል።
ስለዚህ አሁን ባለን መረጃ መሰረት 1.8 ሚሊዮን ዜጎቻችን ናቸው እርዳታ የሚቀርብላቸው። እንግዲህ 1.8 ሚሊዮን ከህግ ማስከበር ዘመቻ በኋላ ያለ ቁጥር አይደለም፣ በፊትም የነበረ ነው። እንግዲህ 1.8 ሚሊዮኑ 1.1 ሚሊዮን የልማታዊ ሴፍቲኔት ፕሮግራም ተካፋዮች ናቸው። 600 ሺህ የለደራሽ እርዳታ ወን ሪሊፍ ብለን የምንጠራውና 110 ሺህ ደግሞ ቀደም ሲል ከተለያዩ የሀገሪቱ ክፍሎች ቀደም ሲል በነበረው ግጭት ተፈናቅለው ክልል ላይ የሚገኙ ናቸው። ይህንን ስንደምር 1.8 ይመጣል። ተጨማሪ ቁጥር ከህግ ማስከበር ዘመቻው ጋር ተያይዞ የተፈናቀሉ ዜጎች ካሉ ለመለየት የጋራ አሴስመንት ወይም የዳሰሳ ጥናት ለማድረግ አንደኛ ከፌዴራል ሚኒስቴር መስሪያ ቤቶች ከአጋር አካላት ከተባበሩት መንግስታት የሁለትዮሽ ስምምነት ካላቸውና ዓለም አቀፍ መንግስታዊ ካልሆኑ ድርጅቶችም ጭምር የተወጣጣ ቲም ወደ 3 አካባቢዎች እንዲንቀሳቀስ አድርገናል። ወደ ማዕከላዊ፣ ወደ ደቡብና ወደ ምስራቁ የትግራይ አካባቢ እንዲንቀሳቀስ ተደርጎ 2 ቲሞች ተጨማሪ ቁጥር ይዘው መጥተዋል። አንደኛው ቲም እየሰራ ነው የሚገኘው። ስለዚህ በግምት ወደ 700,000 ተጨማሪ ሰዎች ሊኖሩ ይችላሉ የሚል ግምት ወስደን በአሁኑ ሰዓት ለ 2.5 ሚሊዮን ዜጎቻችን የእርዳታ አቅርቦት ለማካሄድ በቂ ዝግጅት አድርገናል።
ለዚሁ ተግባር ያለውን የአቅርቦት ሁኔታ ሲገልጹም ኮሚሽነሩ ይህን ብለዋል።
ለማሳየነት ያህል እስካሁን ባለው በአቅርቦት ረገድ 311,526 ኩንታል ነው ለክልሉ የቀረበው። ይሄ እንግዲህ 311,526 ኩንታል አንደኛ መጀመሪያ ከህግ ማስከበር ዘመቻው በፊት በክልሉ የነበረ ነው። በሁለት በመንግስት ማዕከላዊ መጋዘን እና በአጋር አካላት ማዕከላዊ መጋዘን ውስጥ የነበረ እህል አለ። ሁለታ ደግሞ ከህግ ማስከበር ዘመቻው በመቀጠል አንደኛ በፌዴራል ደረጃ ካሉቱ ከአዳማ፣ ከኮምጎልቻ እና ከወረታ ማዕከላዊ መጋዘኖች በማንቀሳቀስ ከዛም ባሻገር ከጅቡቲ በቀጥታ ከውጭ የገባን ስንዴ የትግራይ ክልል ድርሻ በማጓጓዝ ቀረበ እርዳታ ነው። ለዚህ በዋናነት የ311526 ያልኩት ከ2.5 ሚሊዮን በላይ ዜጎቻችን መመገብ የሚችል ነው። ለዚህ በአቅርቦት ረገድ ክፍተት የለብንም። ለዚህ ቀጥሎ የሚመጣው ምንድነው ከተባለ ይህንን የቀረበውን ማሰራጨት ነው።
ይሁንና በተለያዩ መገናኛ ብዙሃን አሁንም በትግራይ በቂ የምግብ እርዳታ እንደማይሰጥ የሚገልጸውን ዜና በመንተራስ ጋዜጠኞች የተለያዩ ጥያቄዎች አንስተዋል። በተለይ አጋር ዓለም አቀፍ አካላት እርዳታ ማድረስ እንደተከለከሉ ይገልጻሉ። ለዚህ ምን ማብራሪያ አለ ለሚለው ጥያቄ ኮሚሽነሩ ምን ላይ ሰጥተዋል?
አጋር አካላትን በተመለከተ አሁን ከጊዜ ወደ ጊዜ መሻሻሎች አሉ። ምንድነው እዚህ ጋር ግልጽ ለማድረግ ሌላም የተነሳ ጥያቄ አለ። አሁን እንደ ጥፋት ቡድኑ ኃይል ተበታትኖ ነው ያለው። የራሱ መገናኛ ባይኖረውም ተደራጅቶ ጥቃት መፈጸም የማይችል ደረጃ ላይ ያለ ቢሆንም እርዳታ በሚሄድበት ሰዓት አድፍጦ ተኩስ የመክፈት ነገር አለ ስላለ ነው አሁን በአብዛኛው ምድር የጀባ ስራ የሚሰራው። ጥርጣሬ ባለባቸው ቦታዎች ጀባ ስራ ይሰራል። ለዚህ እንግዲህ መከላከያ ሰራዊታችን ትልቅ ስራ አድርጎ ይሰራል። ለምን የማጥራት ስራ ነው የማጽዳት ስራ እየሰራ ስላለ እነዚህ የማጽዳት ስራዎች እንደተጠናቀቁ አሁን እጃውን ያስፈልጋቸው ቦታዎች ሁሉ ነጻ ነው የሚሆኑት እና በዚህ አግባብ የእርዳታ አቅርቦቱ ያለምንም መንገዳገጭ ለሁሉም 12 ጣቢያ ባልኳቸው አካባቢዎች ላይ የሚደርስበት ሁኔታ ይኖራል ነው።
ለዚህም መፍትሄ ነው ተብሎ የተዘረጋውን አሰራርና እስከ ዛሬ በተጨባጭ የተከናወነውን ድጋፍ አመላክተዋል።
ለዚህ እነዚህ ነገሮች እስከሚሳኩ ድረስ ምንድን ያደረግ ነው እኛ የመከላከያ ሰራዊታችን አባል የሆነ ሰው የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ውስጥ አባል እንዲሆን አድርገናል። ይህ ማለት ምንድን ነው? እጀባ የሚያስፈልጋቸው ቦታዎች ላይ ምንም መዘግየት ሳያስፈልግ የእጀባ አገልግሎት ለመስጠት እንዲቻል ያስላልህ። እንግዲህ ቀደም ብለን እንዳልነው ወደ ክልሉ የገባውን ከበቂ በላይ የሆነውን እርዳታ በፍጥነት ወደ ዜጎቻችን ማድረስ ስራ ለመስራት ምቹ ሁኔታዎች ናቸው አሉት። በዚህ አግባብ ነው እንግዲህ የምንሄደው እና በተነሳው ጥያቄ መሰረት 52% አካባቢ ነው እንግዲህ ከላክ ነው የደረሰ ያለው። ይህንም ማድረግ ያስፈልጋል። አሁን ካለው ፍላጎት አኳያ ማፋጠን የግድ ይላል። ይህንን ለመስራት ነው እንግዲህ መከላከያ አባል የኢመርጀንሲ ኮንዴንስ ሴንተሩ አካል እንዲሆን ያደረግ ነው እና እጃ በሚያስፈልጋቸው ቦታ ሂላ ደግሞ በቂ እጀባ በመስጠት እንዲሄድ እያደረግ ነው የምንገኘው።
በእርዳታ አቅርቦት ውስጥ የተለየ ትኩረት ለሚሹት ከ5 ዓመት በታች ያሉ ህጻናት፣ የሚያጠቡ እናቶች፣ ነፍሰ ጡር እናቶች፣ አረጋውያንና የአካል ጉዳተኞች በተለየ መንገድ እርዳታውን ለማቅረብ እየተሰራ ነው ያሉትን ኮሚሽነሩ ዘርዝረዋል።
እነዚህን የህብረተሰብ ክፍሎች ተደራሽ ለማድረግ በየብስ የሚሄደው የእርዳታ አቅርቦቱ እንደተጠበቀ ሆኖ ከአየር ኃይል ጋር በመነጋገር በአየር ትራንስፖርት በአንቶኖቭ ጭምር ሰሌክቲቭ በሆነ ሁኔታ የአልሚ ምግብና መድኃኒቶች እያቀረብን ነው የምንገኘው። ለዚህ እነዚህ መድኃኒቶች ቀጥታ ከልዩ ልዩ ሕክምና ጋር የተያዙትን ጨምሮ ከስኳር ህመም ጋር ከሌሎች ህመሞች ጋር የተያዙትንም ጭምር ተደራሽ በሚያደርግ አግባብ በአንቶኖቭ ጭምር ከ1-2-3 ጊዜ በላይ እያቀረብ እንገኛለን። ይሄ እንግዲህ ፍላጎቱ እስከሚሞላ ድረስ በአየር ትራንስፖርት የምናቀርበውም ቀጣይነት ያለው ነው የሚሆነው።
በመጨረሻም ኮሚሽነር ምትኩ በተለያዩ ዓለም አቀፍ ድርጅቶችና ሌሎች አካላት የሚወጡ አንዳንድ የተረጂ ቁጥሮች ግምት እንጂ እውነታውን የማያንጸባርቁ ናቸው ሲሉ ተናግረዋል። በእሳቸው አባባል መንግሥት ዜጎቹ በሰው ሠራሽም ሆነ በተፈጥሮ አደጋ ጉዳት ቢደርስባቸው ከጉዳት የመታደግ ሕገ መንግሥታዊ ግዴታና ኃላፊነት እንዳለበት አስታውሰው ይህን ግዴታውን ለመወጣት እንደሚሠራም ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ